ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። በእያላችሁበት ስፍራ ሆናችሁ ሰላምታዬን ተቀብላችሁ ለሰላምታዬም አጸፌታውን እንደምትመልሱ እኔ አምናለሁ። ጌታ ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን እነሆ የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን ማለት ነው። እግዚአብሔር አምላካችን በእውነት ባለፉት ክፍለ ጊዜያት ጥናቶቻችን ድንቅ ነገሮችን እኛ የማንረዳውን ነገር ጌታ መንፈስ ቅዱስ ገላልጦ እንዳስተማረን እናውቃለን። ዛሬም አስተማሪው ጌታ መንፈስ ቅዱስ ከእያንዳንዳችን ጋር ነው። እንደ ተማርነው መኖር እንደ ተማርነው ደግሞ ፍሬ ማፍራት ከኔና ከናንተ ይጠበቃል። ጌታ ለዘላለሙ እኔና እናንተን ከባለ ጠጋዎች ብዙ ቀታለን ከሚሉት ይልቅ መርጦን እነሆ በቤቱ አስቀምጦናልና አው ፈቃዱን የምናገለግል ሰዎች ሆነን መገኘት መቻል አለብን። የእግዚአብሔር ቃል በዚህ በራዲዮ ሞገድማ ካኝነት እያንዳንዳችን ቤት ደርሶ ሲያጽናናን ሲያበረታታን በእውነት የዛሉ ጉልበቶቻችንን እግዚአብሔር ሲያበረታ ምንኛ ደስ ይላል። እግዚአብሔር ይክበር ይመስገን። እስቲ ይህንን ዝማሬ እንጋብዛችሁ።
ምድራችንን ለኑሮ የከፋን ለት ምግብ ማግኘት ይከብድነው ሁሉም ሰጥቶ ተሳቶ ይኖራል ዛሬ በልቶ ነገ ምርቱን ይላል ሁሉም ሰጥቶ ተሳቶ ይኖራል ዛሬ በልቶ ነገ ምርቱን ይላል እኛስ ተስፋችን እግዚአብሔር ሁላችንን ሊያኖር ተስፋችን በእግዚአብሔር ነው ሁላችን ሊያኖር በሚችለው አዋፋትን ሁሉ የሚያስብ
ጌታችንና መድኃኒታችን የሆንክ ልዑል እግዚአብሔር አባታችን ሆይ በእውነትና መሰግነሃለን። በዚህ ጊዜ ደግሞ እንደገና ፈቃድህ ሆኖ በዚህች ምሽት ካንተ ለመማር እንድንችል ይህንን እድል ስላመቻቸህልንና እግዚአብሔር ሆይ የቃል ተካፋዮች እንድንሆን ስለተመረጥን እግዚአብሔር ሆይ ባንተ ዘንድ ምስለታወቅን ጅግና መሰግነሃለን ጌታ እግዚአብሔር አምላካችን ሆይ። በዚህ ምሽት ወገኖቼ በየስፍራው ሆነው አንተን ለማዳመጥ ነው ጌታ ሆይ በራዲዮናቸው ዙሪያ ተሰብስበው ይጣባበቁሃል። መንፈስ ቅዱስ ሆይ ለነዚህ ለወገኖቼ ለኔም ደግሞ ከሰማይ ጌታ ሆይ በረከትን እንድትልክልንና እንድትጎበኘን እንድታስተምረንና ጌታዬ ሆይ ማውቅ የሚገባንን መረዳትም የሚገባንን ነገር እንድታስተውቀን አቤቱ እግዚአብሔር ሆይ እንድትረዳን እንጠይቃለን። ጌታ እግዚአብሔር መዳኒታችን ሆይ በዚህች ሰዓት አንተን የማታውቅ ነፍስ ካለች ነው ጌታ እግዚአብሔር ሆይ አንተን ታላቁን ምስጢርህን ደግሞ ለመረዳትም የቀረበች ነፍስ እንዳለች እግዚአብሔር ሆይ ከሰማያዊ የሆነ መገለጥህን እንድትሰጣት ጸልያለሁ። የሚኖረንን ክፍለ ጊዜ ሁሉ ባርክልን በጌታችንና በመዳኒታችን በኢየሱስ ክርስቶስ ያው ስም አሜን። አድማጮች ባለፉት ሁለት ተከታታይ የትምህርት ክፍለ ጊዜያችን ለዘሌዋውያን መጽሐፍ ጥናት የሚጠቅሙንን አበይት ነጥቦች መግቢያ አድርገን ማቅረባችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን እንግዲህ እግዚአብሔር በረዳን መጠን ከቁጥር 1 በመነሳት መንፈስ ቅዱስ የሚያስተምረንን አብረን እንማራለን። አሁን መጽሐፍ ቅዱሳችሁን አውጡና ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1ን ተመልከቱ። ኦሪት ዘሌዋውያን ምዕራፍ 1 ቁጥር 1ን ተመልከቱ። ለሚቃጠል መስዋዕት የተሰጠ መመሪያ። እግዚአብሔርም ከመገናኛው ድንኳን ውስጥ ሙሴን ጠርቶ እንዲህ ሲል ተናገረው ይላል ቁጥር 1። እግዚአብሔር ሙሴን ከመገናኛ ድንኳን ውስጥ ሆኖ ጠራው ይላል። 10ቱን ትእዛዛት በሰጠ ጊዜ እንዳደረገው አሁን በመብረቅና በነገርጓድ ከሲና ተራራ ሆኖ ሙሴን አልተናገረውም። አሁን ግን እግዚአብሔር ሙሴን ከቅርብ ሆኖ ከመገናኛው ድንኳን ይጠራዋል። ምን አይነት እግዚአብሔር ነው! ቃሉ እግዚአብሔር ሙሴን ጠራው ይላል። ልንገነዘበው የሚገባን ጠቃሚ ነገር ቢኖር ጥሪው የሚመጣው ድምፁን ወደሚሰሙ ሰዎች መሆኑ ነው። ኦ ደስ ይላል ወገኖቼ! እግዚአብሔር ከእርሱ ጋር እንዲታረቁ ዛሬም ሰዎችን ወደ እርሱ ወይም ወደ ራሱ ይጠራል። አስቀድሞ እንዳልኩት ቤተ ክርስቲያን ማለት የተጠሩ ሰዎች ኅብረት ማለት ነው። የተጠሩ ብቻ ሳይሆኑ የተመረጡ ሰዎች ኅብረት ነው። ስለዚህ ጉዳይ ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 1 ከቁጥር 22 እስከ 24 ባለው ስፍራ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 እስከ 24 ያለውን ተመልከቱ። እኔ አነብላችኋለሁ። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን ልብ በሉ፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ደስ የሚል ቃል ነው ወገኖቼ። የተጠሩ ማለት ድምፁን የሰሙት ማለት ብቻ ሳይሆን ድምፁን ሰምተው ምላሽ የሰጡ ማለት ነው። ክርስቲያንናቶቼና አባቶቼ እንዲሁም ወንድሞቼና እህቶቼ አንድ ጥያቄ ልጠይቃችሁ። እግዚአብሔርን ሰምታችሁ ለርሱም የሚገባውን ምላሽ ሰጣችኋልን? ከሰጣችሁ በጣም መልካም የሆነ ውሳኔ ወስናችኋል። ካልሆነ ግን ዛሬውኑ ለርሱ ድምጽ ምላሽ እንድትሰጡ መክራችኋለሁ። አሁን እስቲ በመከተል ዘሌዋውያን ምዕራፍ 1 ከቁጥር 2 እስከ 3 ያለውን አንድ ላይ በመሆን እናነባለን። ለእስራኤል ልጆች እንዲህ ብለ ንገራቸው፣ ከናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳ ወገን ከላሞች ወይም ከበጎች ታቀርባላችሁ፣ መባውም የሚቃጠል መስዋዕት ከላሞች መንጋ ቢሆን ነውር የሌለበትን ተባቱን ያቀርባል። በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ፊት ያቀርባዋል ይላል። ከናንተ ማናቸውም ሰው በሚልበት ጊዜ አስተውሉ። ከናንተ ማናቸውም ሰው በሚልበት ጊዜ ማንም መስዋዕት ይዞ ወደ እግዚአብሔር የሚቀርበውን ሰው ያመለክታል። ማንም መስዋዕት ይዞ ወደ እግዚአብሔር የሚቀርበውን ሰው ያመለክታል። ሰው ይህንን መስዋዕት የሚያቀርበው በበጎ ፈቃዱ መሆኑን ከናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ የሚለው ሐረግ ይጠቁምልናል። ስለዚህ በበጎ ፈቃድ ስለሚሆነው ጉዳይ ጌታ ኢየሱስ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣ፣ ይህ ሁሉን የሚያቀፍ ወገኖቼ ለሰው ዘር ሁሉ የቀረበ ግብዣ ነው። ደስ አይልም እንዴ? ጌታ ኢየሱስ ግን የተጠማ ቢኖር ይምጣ ይላል። አስተውሉ ወገኖቼ፣ ጌታ ማንንም አያስገድድም። ራሳቸውን ከግብዣው ጥሪ ውጪ ካደረጉ ሰዎች በስተቀር ሰው ሁሉ በዚህ ጥሪ ተጠቃሏል። እኔ በርግጥ ተጠምቻለሁ ብሎ ወደ እርሱ የሚመጣውን ግን ኢየሱስ ተቀብሎ ያረካዋል። እግዚአብሔር ለዘላለም የተመሰገነ ይሁን። ነቢዩ ኢሳይያስ በጥሪው እንዲህ ሲል ይናገራል፣ እናንተ የተጠማችሁ ሁሉ ወደ ውሃኑ ይላል። ኢሳይያስ ምዕራፍ 55 ቁጥር 1ን ልብ ይሏል። ኢሳይያስ ምዕራፍ 55 ቁጥር 1ን ተመልከቱ። ወደ ጌታ ኢየሱስ መምጣት የፈለገ መምጣት ይችላል። ፍላጎቱ ካለ ወገኔ ሆይ ጌታ ኢየሱስ ሕይወትን ያረካልና ዛሬውኑ ወደ እርሱና። በዘሌዋውያን ምዕራፍ 1 መሰረት ለሚቃጠል መስዋዕት የተፈለጉ ሁለት አይነት እንስሳት ናቸው። ልብ በሉ፣ እነርሱም ከላሞችና ከበጎች መንጋ ሲሆን ነውር የሌለባቸው መሆን አለባቸው። የዱር አራዊት ለዚህ መስዋዕት አልተፈለጉም። ስጋ በል ወይም ስጋ የሚበሉ እንስሳት ለመስዋዕትነት እንዳይቀርቡ ተከልክለዋል። ሌሎችን እንስሳት ገድለው ስጋቸውን የሚበሉ የዱር አራዊት ራሱን ለመስዋዕትነት አሳልፎ ሊሰጥ ያለውን ክርስቶስን በፍጹም አያሳዩ። ከቤት እንስሳትም ቢሆን ሁሉ እንስሳ ለመስዋዕትነት ብቁ ሊሆን አይችልም። እንስሳው ለማዳና ነውር የሌለበት እንዲሆን ያስፈልጋል። ተመልከቱ ወገኖቼ፣ በአደን ከዱር ወይም ከጫካ የሚገኝ እንስሳ ለሚቃጠል መስዋዕትነት አይሆንም። በቤት ውስጥ የተላመደና ለባለቤቱ ውድ የሆነ እንስሳ ለሚቃጠል መስዋዕትነት ይቀርባል። ይህ አይነት እንስሳ ነው ክርስቶስን ማሳየት የሚችለው። እግዚአብሔር ለገዛ ልጁ አልራራለትም ይላል ቃሉ። ስለዚህም ክርስቶስ በመስቀል ላይ ተሰቃየ። በዚህን ጊዜ አባቱ እግዚአብሔር በሰማይ ይሰቃይ ነበር። ለሚቃጠል መስዋዕትነት የተሰጠ ሌላው መመሪያ እንስሳው ለመስዋዕትነት ሲቀርብ አስቸጋሪ መሆን የለበትም። ይገርማል። ይህ ምን አይነት ስዕላዊ መግለጫ ነው ወገኖቼ! ወንድሜ ሆይ፣ ጌታ ኢየሱስ ክርስቶስ ታዛዥ እግዚአብሔር ባሪያ ነበር። ወደዚህ ምድር የመጣውም ሰዎችን ለማገልገል ስለሆነ እስከ መስቀል ሞት ድረስ እንኳን የታዘዘ ሆነ ይላል። ስሙ ለዘላለም የተመሰገነ ይሁን። የሚቃጠል መስዋዕት እስከ ዘሌዋውያን ድረስ የተጠቀሰ መስዋዕት ሲሆን መስዋዕቱም የሚቀርበው ወደ እግዚአብሔር መቅረብ በሚፈልጉ ሰዎች ብቻ ነበር። አስተውሉ፣ የሚቃጠል መስዋዕት ወገኖቼ ሰዎችን ወደ እግዚአብሔር የሚያቀርብ ብቸኛ መስዋዕት ነው። የሚቃጠል መስዋዕት በዕብራይስጥ ቋንቋ ኦላህ ይባላል። በዕብራይስጥ ቋንቋ ኦላህ ይባላል። ይህም ወደ ላይ ከፍ ያለ ማለት ነው። አስተዋላችሁ ወገኖቼ? በዕብራይስጥ ቋንቋ ኦላህ ማለት ወደ ላይ ከፍ ያለ ማለት ነው። የዚህ የሚቃጠል መስዋዕት ጪስ ወደ ላይ ከፍ ከማለቱ ጋር በተያያዘ መልኩ ነው ስሙ ኦላህ በማለት የተሰየመው። የሚቃጠል መስዋዕት በመሠዊያ ላይ ተቃጥሎ ማለቅ አለበት። ከአመዱ በስተቀር ምንም አይቀርም። ይህም መስዋዕት እግዚአብሔር በኢየሱስ ክርስቶስ በኩል አስቀድሞ ያየውን የመስዋዕትነት ድርጊት ያሳያል። ሐዋርያው ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 2 እንዲህ ይላል። ኤፌሶን ምዕራፍ 5 ቁጥር 2 እንዲህ ይላል፣ ለእግዚአብሔርም የማዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ ሰጠ ይላል። ክርስቶስ ራሱን የሚቃጠል መስዋዕት አድርጎ መስጠቱን ይገልጻል። እንዴት ያለ ድንቅ ቃል ነው ወገኖቼ! በዚህ በዘሌዋውያን ምዕራፍ 1 ቁጥር 9 እና 13 እንዲሁም 17 ዘሌዋውያን ምዕራፍ 1 ቁጥር 9 13 እና 17 ይህ የሚቃጠል መስዋዕት ለእግዚአብሔር ጣፋጭ ሽታ መሆን እንዳለበት ይናገራል። ይህ እግዚአብሔር በክርስቶስ አስቀድሞ ያየውን ነገር ያመለክታል። ይህ እኔ ወይም እናንተ አስቀድመን ያየን ነገር ሳይሆን እግዚአብሔር አስቀድሞ ያየው ነገር ነው። እግዚአብሔር ይመስገን። ከዚህም የተነሳ ወገኖቼ ጠቀሜታው እጅግ የጎላ ነው። ጌታ ኢየሱስ ለኔና ለናንተ ኃጢአት በሰራው የመስዋዕትነት ሥራ እግዚአብሔር እጅግ እንደረካን መለከታለሁ። ጌታ ኢየሱስ የኃጢአታችንን ዋጋ መክፈሉ እግዚአብሔርን አርክቶታል። እግዚአብሔር የተመሰገነ ይሁን። በዚህ በክርስቶስ ሥራ ስትታመኑ ወገኖቼ እግዚአብሔር በፍጹም ሊያድናችሁ ይችላል። ጥያቄው ግን ወዳጄ አንተ በዚህ በክርስቶስ ሥራ ረክተሃልን የሚል ነው።
እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ከእርሱ ሌላ ማን ለእኛ ማናለን? እንደ ልቡ ሆኖ የሚታዘዝ እናት አባትን ቢጠላ እህት ወንድምን ቢከዳን ኢየሱስ ግን አልተወንም፣ ፊቱን ዞሮ አልሸሸንም። ከውድቀትም አንስቶናል፣ በፍቅሩም እኛን ስቦናል። ከውድቀትም አንስቶናል፣ በፍቅሩም እኛን ስቦናል። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እርሱ ሌላማ ለእኛ ማናለን? እንደ ልቡ ሆኖ የሚታዘዝ ምስኪን ከጉድፍ ከፍ አድርጎ ከፋንደያ ድሃ አንስቶ በሮሮነት በቸርነት በፍቅር አቅፎ ባባትነት ታሪክ ለውጦ ያከብራል። የንጉሥ ካባን ያለብሳል። ታሪክ ለውጦ ያከብራል። የንጉሥ ካባን ያለብሳል። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ከእርሱ ሌላ ማን ለእኛ ማናለን? እንደ ልቡ ሆኖ የሚታዘዝ የሚያስጨንቀን ተመቶ የሚያሰጋን ሁሉ ጠፍቶ በጌታችን ተደግፈን ከሐዘንም ሁሉ አርፈን እስካሁን አለን በእርሱ። ከፍ ይበልልን ንጉሡ እስካሁን አለን በእርሱ። ከፍ ይበልልን ንጉሡ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። ከእርሱ ሌላማ ለእኛ ማናለን? እንደ ልቡ ሆኖ የሚታዘዝ
እግዚአብሔርን ስለዚህ ዝማሬ እጅግ እናመሰግነዋለን ወገኖቼ። ለመስዋዕቱ የሚቀርበው እንስሳ ተባት መሆን እንዳለበት ዘሌዋውያን ምዕራፍ 1 ይናገራል። ለመስዋዕቱ የሚቀርበው እንስሳ ለምን ተባት ሆነ የሚል ጥያቄ ይነሳ ይሆናል። ለኔ እንደሚመስለኝ ተባት መሆኑ ጥንካሬን ወይም ችሎታን ያመለክታል። ይህም ጌታ ኢየሱስ ወደ እርሱ የሚቀርቡትን በፍጹም ሊያድናቸው ችሎታ እንዳለው ያሳያል። ዕብራውያን ምዕራፍ 7 ቁጥር 25ን ልብ ይሏል። ዕብራውያን ምዕራፍ 7 ቁጥር 25ን ተመልከቱ። መስዋዕቱ እንከን የሌለበት እንዲሆን እንስሳው ንጹህ እንዲሆን ይጠበቅበታል። ይህም ስለ ክርስቶስ ፍጹምነትና ንጽህና ይናገራል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 5 በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 5 በርሱም ኃጢአት የለም ይላል። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ደግሞ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 እርሱም ኃጢአት አላደረገም ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ደግሞ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን በኋላ ተመልከቱ። ዕብራውያን ምዕራፍ 7 ቁጥር 26 ደግሞ ዕብራውያን ምዕራፍ 7 ቁጥር 26 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ እያለ ስለ ክርስቶስ እንከን የለሽነት ይናገራል። እርሱ እግዚአብሔር አባቱ ደስ የተሰኘበት የተወደደ ልጅ ነው። ወገኖቼ ማቴዎስ ምዕራፍ 3 ቁጥር 17ን ልብ ይሏል። ማቴዎስ ምዕራፍ 3 ቁጥር 17ንም ተመልከቱ። የሚቃጠለውን መስዋዕት በገዛ ፈቃዱ የሚያቀርብ ኃጢአተኛ ሰው በእግዚአብሔር ፊት ተቀባይነት ሊያገኝ ይችላል። ለመስዋዕትነቱም የሚሆን እንስሳ መሞት አለበት። ወንድሞቼና እህቶቼ እኛን ኃጢአተኞችን ሊያድን የሚችለው እኛ ለኢየሱስ ክርስቶስ የምንሰጠው ዕውቅና ወይም ኢየሱስ ያለ እንከን መሆኑ ሳይሆን ሊያድነን የሚችለው የኢየሱስ ሞት ብቻ ነው። አስተዋላችሁ? እኛን ማዳን የሚችለው ወይም ደግሞ እኛን ኃጢአተኞች ሊያድን የሚችለው እኛ ለኢየሱስ ክርስቶስ የምንሰጠው ዕውቅና ወይም ኢየሱስ ያለ እንከን መሆኑ ሳይሆን ሊያድነን የሚችለው የኢየሱስ ሞት ብቻ ነው። በወንጌሎች እንደምናገኘው ጌታ ኢየሱስ በሞተ ጊዜ የቤተ መቅደስ መጋረጃ ለሁለት ተከፈለ። የጌታ ኢየሱስ ሞት ነው ወደ እግዚአብሔር የምንደርስበት መንገድ የከፈተልን። አስተዋላችሁ? ኃጢአተኛውንም ሊያድን የሚችለው የኢየሱስ ሞት ብቻ ነው። ይህንን ነጥብ ረጋ ብላችሁ እንድታዳምጡና እንድትጽፉት እፈልጋለሁ። መጋረጃው የርሱን ሥጋ ይወክላል። መጋረጃው የርሱን ሥጋ ይወክላል። ዕብራውያን ምዕራፍ 10 ቁጥር 20ን ተመልከቱ። የዕብራውያን መልእክት ምዕራፍ 10 ቁጥር 20ን ተመልከቱ። የርሱን ከን የለሽ ሕይወት ወገኖቼ እኛን ከእግዚአብሔር ጋር እንዳንገናኝ ያደርጋል። አስተውሉ፣ ይህንን እንደገና ደግምላችኋለሁ። የርሱ እንከን የለሽ ሕይወት እኛን ከእግዚአብሔር ጋር እንዳንገናኝ ያደርጋል። እግዚአብሔር የሚፈልገው ወገኖቼ የክርስቶስን ሕይወት የሚመስለውን እንከን የለሽ ሕይወት ነው። ይህ አይነት ሕይወት ወገኖቼ እኔና እናንተ ሊኖረን ስለማይችል ከእግዚአብሔር ይራቅን ነን። በእግዚአብሔር ፊት ተቀባይነት ለማግኘት ትክክለኛው መለኪያ የኢየሱስን አይነት ፍጹም ሕይወት መኖር ነው። አባት ስለ ኢየሱስ እንዲህ ሊል ይችላል፣ በርሱ ደስ የሚለኝ የምወደው ልጄ ይህ ነው ይላል። ማቴዎስ ምዕራፍ 3 ቁጥር 17ን ልብ ይሏል። የማቴዎስ ወንጌል ምዕራፍ 3 ቁጥር 17ን ተመልከቱ። ወገኖቼ እኔና እናንተ በፍጹም ብቁ አይደለን። ሐሳቡን ወደ ማጠቃለሉ ደርሻለሁና ልብ ብላችሁ አድምጡኝ። መጋረጃው ሰዎችን ከእግዚአብሔር እንደለየ ሁሉ እንከን የለሽ የክርስቶስ ሕይወት በራሱ ከእግዚአብሔር ጋር ሊያገናኘን አልቻለም። እደግመዋለሁ ይህንን አረፍተ ነገር ልብ በሉ። መጋረጃው ሰዎችን ከእግዚአብሔር እንደለየ ሁሉ እንከን የለሽ የክርስቶስ ሕይወት በራሱ ከእግዚአብሔር ጋር ሊያገናኘን አልቻለም። ወደ እግዚአብሔር መቅረብ እንድንችል እንከን የሌለበት ክርስቶስ መሞት አለበት። አሁንም ይህንን አረፍተ ነገር እደግማለሁ። የነገሩ ቁልፍ እንግዲህ እዚህ ላይ ነው ያለው። ወደ እግዚአብሔር መቅረብ እንድንችል እንከን የሌለበት ክርስቶስ ኢየሱስ መሞት አለበት። ወደ እግዚአብሔር ለመቅረብ መመዘኛውና መለኪያው መንገድ ወይ መሳሪያ ይህ ብቻ ነው። ልብ በሉ፣ ወደ እግዚአብሔር ለመቅረብ መመዘኛውና መለኪያው ይህ ብቻ ነው። እኔና እናንተ በክርስቶስ ሞት በኩል በቀረምንበት ደቂቃ ወደ እግዚአብሔር መድረሻ መንገድ ክፍት ሆኖ እናገኛለን። ኦ እንዴት ደስ ይላል! እኔና እናንተ በክርስቶስ ሞት በኩል በቀረምንበት ደቂቃ ሁሉ ወደ እግዚአብሔር መድረሻ መንገድ ክፍት ሆኖ እናገኛለን። ኃጢአተኛውን ሊያድን የሚችለው የኢየሱስ ክርስቶስ ሞት ብቻ ነው። ኦ የእግዚአብሔር ስም የተባረከ ይሁን።
ወገኖቼ ምን እንላለን? ጻቱም ነው እየተቃረበ በዚህች ምሽት እንግዲህ ልንለያይ። ነገ ደግሞ እግዚአብሔር ወዶና ፈቅዶ ቢያኖረን በሰዓቱ እንገናኛለን። እስከዚያው ድረስ በጸሎቶቻችሁ ሁሉ አስቡ። የሚከተለው ዝግጅታችን መጽሐፍ ቅዱስ ትምህርት በአፋን ኦሮሞ ይሆናል። ልጽፉልን ለምትወዱ ደግሞ አድራሻችን የመልእክት ሳጥን ቁጥር 13 66 አዲስ አበባ ነው። እግዚአብሔር ለዘላለም የተመሰገነ ይሁን። ደህና አደሩ።
አቤቴኔ ጌታ አሰራሩ ግሩ ነው የዘገየ ሲመስ ማንም አይቀድመው ቢሆንም ባይሆንም ለእኔ ጸጋው ይበቃኛል አላማረረው ይበቃኛል አላማረረው።
የሰው ፍላጎቱ ብዙ ነው